ሐምሌ 19 ለስቃይ አያያዝ ወይም ለቶርቸር ሰለባዎች ዓለም ድጋፉን የሚገልጽበት ቀን ነው። ይህ የዛሬ 70 ዓመት ከወጣው የተባበሩት መንግስታት ድርጅት መመስረቻ ቻርተር እና በሀገሮች መካከል ከተፈረመው የሰብአዊ መብቶች ዓለም አቀፍ ድንጋጌ ጋር የተያያዘ ዕለት ዘንድሮ በዓለም ደረጃ ሲታሰብ 20ኛ ዓመቱ ነው። ጽዮን ግርማ በኢትዮጵያ በየእስር ቤቱ ይደርስባቸው የነበሩ የከፉና የስቃይ አያያዞችን ያካፈሉን ሰሞኑን የተለቀቁ የቀድሞ እስረኞች ታሪክ ይዛ ተከታዩን ዘገባ አሰናድታለች።
ለስቃይ አያያዝ ወይም ለቶርቸር ሰለባዎችና ከስቃይ ለተረፉ ዓለም ድጋፉን የሚገልጽበት የዛሬው ዕለት ለመጀመሪያ ጊዜ በ1990 ዓ.ም የታሰበው ዴንማርክ የተባበሩት መንግስታት ድርጅትን ባሳሰበችውና በአባል ሀገሮች ተቀባይነት በማግኘቱ ነበር። ቀኑ የተመረጠው የተባበሩት መንግስታት ድርጅት መመስረቻ ቻርተር በ1937 ዓ.ም በኢትዮጵያ የዘመን አቆጣጠር ማለት ነው የተፈረመበት እንዲሁም የመንግስታቱ ድርጅት ቶርቸርና ሌሎችም የጭካኔ ኢሰብአዊና ስብዕናን የሚያዋርዱ አያያዞችና ቅጣቶችን የሚያወግዘው የመንግስታቱ ድርጅት ስምምነት በ1979 ዓ.ም ተግባራዊ የተደረገበት ዕለት በመሆኑ ነበር። ስምምነቱን ፈርመው እስከዛሬ በየፓርላማዎቻቸው ያጸደቁ ሀገሮች ቁጥር 163 የደረሰ ሲሆን ሰነዱን ግንቦት 5/1986 የብሔራዊ ህጎቹ አካል ያደረገችው ኢትዮጵያ ከዚህ በቀደሙ ዓመታትም ሆነ ከዚያ ወዲህ ሰብአዊ መብቶችን በመጣስ ሰዎችን ኢሰብአዊ በሆነ በማሰቃየትና ስብዕናን በሚያዋርድ ሁኔታ በመያዝ በዓለም አቀፍ ተቋማትና በሀገር ውስጥ ተቃዋሚዎች እንዲሁም በመደበኛ ዜጎቿ ስትወቀስ ቆይታለች። በየእስር ቤቶቹ ይደርስባቸው የነበሩ የከፋና የስቃይ አያያዞችን ያካፈሉን ሰሞኑን የተለቀቁ የቀድሞ እስረኞች ነበሩ። በኢትዮጵያ መንግስት ላይ በተለያየ መልኩ ቅሬታና ተቃውሞ የሚያቀርቡ ሰዎች በሽብርና በተለያዩ የወንጀል ህጎች ተጠርጥረው በሚታሰሩበት ጊዜ ከፍተኛ የሆነ የጭካኔ ተግባር እንደሚፈጸምባቸው በእንደዚህ ያለ ምርመራ ወቅትም ያላደረጉትን አደረግም ብለው እንዲያምኑ እንደሚገደዱ ይናገራሉ። ከነዚህ መካከል ሁለት እግሮቹን አጥቶ በተሽከርካሪ ወንበር እየተገፋ የወጣው ከፍ ያለው ተፈራ ነው።
ህክምና እኔ ሳያስፈቅዱኝ ወይ ሳያስፈቅሙኝ ቀደኛውን እግሬ ቀኝ እግሬን ሶስት ጊዜ ተቆረጠ። ቆይቶ ደግሞ ያው ግራ እግሬን ቆረጡ። እዛ ቁስሌ ሳይድን ደግሞ ወደ ፖሊስ ኮሚሽነር ወደ ማዕከላዊ ተወሰዱ። እዛ ከነ ቁስሌ እዛ የሚከብድ ነገር ያው ለማውራት በሚስማር አድርጎ እጄን በህግ መራሴ ሰቅሎን ቁስሎችን በትንሳ እየጎተቱ በስለት እየወጉኝ ቶርቸር አድርጎኝ ነበረ። በጣም ከባድ ነበረ ለማውራት በጣም ከባድ።
ከአራት ወራት በፊት ከእስር ከተለቀቁት መካከል አንዷ ንግስት ይርጋ ትባላለች። ንግስት ጎንደር ከተማ ውስጥ በተካሄደው ሰላማዊ ሰልፍ ላይ ከመሳተፍ ውጪ ያደረገችው ነገር እንደሌለ ገልጻ በምርመራ ወቅት የደረሰባትን ለአሜሪካ ድምጽ በገለጸች ጊዜ
ብሬን በባዝሊን እየቀቡልኝ ቁስሉን የሚያየት በሳት ነው። እንዴት እንደተመታው አላውቅም። ከግር ጣቶቼ 9 የግሬ ጥፍር ተነቅሏልኝ። እንዴት እንደተነቀለ ራሱ ራሴንም አላውቅም ነበር። ምን እንደሚያጠጡሽ ምን እንደሚነኩሽም አይታወቅም።
አሸናፊ አካሉ የተባለ ወጣት ደግሞ ከዩኒቨርሲቲ ተመርቆ ለአራት አመት እየሰራ ካለበት ቦታ ግንቦት 7 ነህ በሚል ለአምስት አመት ተኩል ታስሮ እንደተፈታ ገልጾልናል።
ማታ ማታ 8 ሰዓት እያወጡ በዋያር ከፈከፉ በኤሌክትሪክ ቶርች አረጉኛል። ገልብጠው ይገርፉኛል። በጣም ተጎድቼ ስለነበር በባዝሊን እያሹ እያዳኑ መልሰው ነበር የሚደበድቡኝ ነበረ። ያድኑኝና 3-4 ቀን ያድኑኝና ያንን የቆሰለውን ፓርት ይመቱታል።
ሌላዋ መጀመሪያ ለ8 አመት ከዚያ ለ8 ወር ኦነግነሽ በሚል ታስራ የቆየችው ጫልቱ ታከለ የደረሰባት በደል አሰቃቂ እንደነበር ከአራት ወራት በፊት ከእስር ስትፈታ ነግራናለች።
ሰቅለው ነበር የሚያሳድሩኝ። ብቻዬን ጨለማ ቤት ከ3 ወር በላይ ነበር እጄ በካቴና ታስሮ የቆየሁት። ዘጠኝ ሰው 7 ሰው 6 ሰው የሆኑ ነበረ የሚመቱ ራሴ እስከሚስት ድረስ።
መቶ አለቃ ማስረሻ ሰጤ የአየር ኃይል አብራሪ ነው። አሸባብን ለመውጋት የተሰጠኝን ግዳጅ ተወጥቼ በመጣሁ በአራት ወሩ አሸባሪ ተብዬ የጭካኔ ተግባር ተፈጽሞብኛል ብሎናል።
ከላይ ታፈሬ በነበረበት ሰዓት ወደ ጣራ ተጠግቼ ነው ያሰሩት። ከዚያ ላይ ነው ገመዱ የለቀቀና መሬት ላይ የወደቅኩኝ። ወገቤን አሁንም ያመኛል።
እነዚህ እስረኞች አሁን እየተለቀቁ ነው። ተመሳሳይ በደል የተፈጸመባቸው ቀሪ እስረኞች በእስር ቤቶች ውስጥ አሉ በማለት ድምጻቸውን እያሰሙም ነው። በአንጻሩ ባለፈው ሳምንት አንዲት የፓርላማ አባል አሸባሪ የሆኑ ሰዎች ከእስር እየተለቀቁ ነው የሚል በህዝብ ተወካዮች ምክር ቤት ጥያቄ አቅርበው ነበር ለጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የትኛውም የኢትዮጵያ መንግስት ባለስልጣን ከማስተባበል ውጪ አምኖት የማያውቀውን ንግግር አድርገዋል። አሸባሪ ማን ነው? ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይልን መጠቀምንም ይጨምራል። ሽብር ስልጣን ለመያዝ አላግባብ ኃይል መጠቀምንም ይጨምራል ብለዋል።
ህገ መንግስቱ በፍርድ ቤት የታሰረሰው ግረፉ ጨለማ ቤት አስቀምጡ ይላል አይልም? መግረፍ ጨለማ ቤት ማስቀመጥ አካል ማጉደል የኛ ያሽከባሪነት ተግባር ነው። ይሄን ህገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ፣ በእያንዳንዱ ወረዳ፣ በእያንዳንዱ ዞን ሲፈጸም ቆይቷል። በፌደራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት አቃናቸው የወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው? አሽከባሪ ነው እሱ ፖሊስ። ለዚህ ደግሞ ኢህአዴግ በግልጽ ይቅርታ ጠይቋል። ህዝቡን አጥፍቻለሁ በድያለሁ ብሎ እኔንም እግዚአብሔር ይስጣችሁና ጠቅላይ ሚኒስትር ስትሉኝ እዚህ ቆሜ ይቅርታ ጠይቄያለሁ። በዚህ ጉዳይ ምን ማለት ነው? ጥፋት ነበረ ማለት ነው።
በተጨማሪም ከዚህ ቀደም ተደርጎ በማያውቅ መልኩ የብሔራዊ ቴሌቪዥኑ ኢትዮጵያ ቴሌቪዥንና ፋና ብሮድካስቲንግ እስረኞች ያሏቸውን ተመሳሳይ ቅሬታዎችና አቤቱታዎች ይፋ ማድረግ ጀምረዋል። ያነጋገርናቸው ወጣቶች በሙሉ የተፈጸመብን በደል የቱንም ያህል ከባድ ቢሆንም ሀገራችን ስለሆነች ቂም አልቋጠርንም፣ ነገር ግን ከዚህ በኋላ በየትኛውም መንገድ ይህ ተግባር በኢትዮጵያ ምድር እንዳይፈጸም እውነተኛ የሆነ የፍትህ አገልግሎት የሚሰጥበት ተቋም ሊገነባ ይገባል ብለዋል። የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን እለቱ ታስቦ እንዲውል በተባበሩት መንግስታት ድርጅት የተወሰነ ቀን ሲናገሩ ይህ እለት ይፈጸማል ተብሎ ሊታሰብ የማይችል መከራና ስቃይ ለተቀበሉ ያለንን ክብር የምንገልጽበት ነው። ሊነገር ስለማይችለው ይናገር ዘንድም ዓለም እድሉን የሚያገኝበት ቀን ነው። ይህ በመላው ዓለም ቁጥራቸው ሊገለጽ ለማይችል የስቃይ ሰለባዎች አክብሮታችንንና ድጋፋችንን የምንገልጽበት ቀን መደንገግ የነበረበት ዛሬ አልነበረም፣ እጅግ አርፍደናል ብለው ነበር። ዛሬ በዓለም ዙሪያ በጭካኔ ይዞታ ላይ ለቆዩ ሰዎች ድጋፍ ለመስጠት የተከበረው ቀንም ማሰቃየት ወይም ቶርቸር በምንም መልኩ ተቀባይነት የሌለው ምክንያት አልባ ወንጀል ነው ተብሏል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።